የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ ያዲሱ ትውልድ ድምጽ። ሰላም ለታመሻችሁ አድማጮቻችን፣ ባጋዋደነው ሳምንት በካፒና ቪኦኤ መሰናደው ከተደመጡ ጥንቅሮች መካከል የተወሰኑትን እናስደምጥበት ጊዜ ነው።
ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። በተገባደደው ሳምንት የአዲስ አበባ ባላደራ ምክር ቤት ባልደራስ በሚል የሚጠራው ተቋም መንግስትን ከሶ ነበር።
አዎ ሀብታሙ፣ ባልደራስ እንግዲህ ከመንግስት ጋር በቅርበት የሚሰሩ ግለሰቦች የጠራውትን ጋዜጣዊ መግለጫ በኃይል በተኑብኝ ሲል ከሷል። በተጨማሪም ኢትዮጵያውያንና ዓለም አቀፉ ማህበረሰብ አባላቶችን ጨምሮ የታሰሩ የህሊና እስረኞች እንዲፈቱ በጥሪ ተባበሩኝም ብሏል።
ባልደራስ በአሁኑ ሰዓት አዲስ አበባ ከተማን የሚያስተዳድረው አካል ህጋዊ ስልጣን ጊዜው ስላበቃ አዲስ ከንቲባ ሊመረጥ ይገባል ሲልም በሰብሳቢው ጋዜጠኛና የመብት ተሟጋች እስክንድር ነጋ በኩል ለቪኦኤ ተናግሯል።
አዎ ቀጣዩ ዘገባ የባልደራስን ክስ ቀጥሎ ደግሞ የሚሰማው በክሱ ላይ ከሚመለከተው አካል የተሰጠ መልስን ይዟል።
ከትናንት በስቲያ ጀምሮ በማህበራዊ መገናኛዎች ሲዘዋወር የሰነበተ ትዕይንት ነው። እሰጥ አገባ ውስጥ የገቡ ወጣቶች መደማመጥ የጠፋበት አፍታ። ይህ የሆነው የአዲስ አበባ ባላደራ ምክር ቤት ወይንም ባልደራስ በሚል የሚጠራው ተቋም ለጋዜጠኞች መግለጫ ለመስጠት በጠራው መድረክ ላይ መሆኑን አፍታውን ያስቀሩት ጠቁመዋል። የመድረኩ መጨረሻ ይሄ ይሁን እንጂ ዓላማው ወቅታዊ የተቋሙን አቋም ማሳወቅ እንደነበረ የባልደራስ ሰብሳቢ ጋዜጠኛና የመብት ተሟጋቹ እስክንድር ነጋ ይናገራል።
ጋዜጣ መግለጫው የተጠራው በዋናነት ሰሞኑን ከሰኔ 15 በኋላ ኢትዮጵያ ውስጥ ስለተፈጠሩት የህሊና እስረኞች እና አሁን ስለሚገኙበት በጣም አሰቃቂ በጣም አሳዛኝ አያያዝ አስመልክተን እናስተላልፈው መልእክት ነበር።
ሆኖም ጋዜጣዊ መግለጫው ብዙም ሳይዘልቅ አደጋ ሊያደርሱ የሚችሉ መሳሪያዎችን የጨበጡ ወጣቶች ስነ ስርዓቱ እንዲቋረጥ አድርገዋል፣ ወከባ ፈጽመዋል ሲል እስክንድር ይከሳል።
ቦታው ላይ በተገኘበት ጊዜ በስውር የታጠቋቸው መሳሪያዎች ነበሩ፣ ጉዳት የሚያደርሱ መሳሪያዎች ነበሩ። ከእነዚህ መካከል ስለት እና ሌላ ደግሞ አሁን ለጊዜውም ምንነቱን መግለጽ የማንፈልግ እንደዚህ ጉዳት የሚያደርስ መሳሪያ ይዘው ነበር እና ይሄ በእጅጉ አሳዝኖናል።
በማህበራዊ መገናኛዎች ላይ ከነበረው ክርክር መካከል አንዱ ረብሻው ተፈጥሯል፣ ነገር ግን የተባሉት ሰዎችና ግለሰቦች ስለትና እንዲህ ደግሞ ለመገለጽም ያልተፈለገውን አይነት መሳሪያ ስለመያዛቸው ያን ያህል ማስረጃ ላየንም የሚል ሙግስ ነበረ።
እሺ፣ ይህንም የያዙትን ስውር መሳሪያዎች አስመልክቶ በስውር ነው የያዙት፣ ለፊት አይደለም። ያው ግልጽ ይመስለናል፣ ለፊት ይዘው አላወጡትም። ግን በሂደት በተለይ ከአካባቢው ጋዜጠኞች ከለቀቁ በኋላ በተለይ ምንነትን መግለጽ ያልፈለግነውም ነገር በግልጽ አውጥተው ዛቻ ፈጽመው ነው የሄዱት።
ጋዜጠኛና የመብት ተሟጋች እስክንድር ነጋ ከስነ ስርዓቱ በዚህ ሁኔታ መቋረጥ በኋላ በማህበራዊ መገናኛዎች ላይ ወጣቶቹ ሊገልጻቸው የማይፈልጉ መሳሪያዎችን ይዘው እንደነበረ ገልጸዋል። የመሳሪያዎቹን ምንነት ለመግለጽ ለምን እንዳልፈለገ በጠየቅነው ጊዜ ይህንን ብሎናል።
ምንነቱን መግለጽ ስላልፈለግ ነው። ለያዙት ነገር ጥቃት ማድረሻ ነገር በጣም አደገኛ። በነገራችን ላይ ምንነትን ለመግለጽ ያልፈለግነው ነገሮች እንዲባባሱ ስለማንፈልግ ነው። በዋናነት እኛ መስፈርት ያደረግነው ይህንን ነው። አንድ ደህንነታችንም ግን ከዚያም በላይ ደግሞ አጠቃላይ ሂደቱ አጠቃላይ የፖለቲካ ሂደቱ ላይ እንዲረጋጋ እንጂ የበለጠ እንዲጋጋል ለማንፈልግ ነው። ቅድም እንዳልኩት ልጆቹ ወጣቶቹ ስልጣን ላይ ካሉ ወገኖች ጋር ቅርበት ያለ ትስስር አላቸው።
እስክንድር፣ ከዚህ በተጨማሪ የተወሰኑ የፖሊስና የጸጥታ ኃይሎች ጥበቃና ከለላ ከመስጠት ይልቅ መድረኩን ከሚያውኩ ወጣቶች ጋር አብረው ነበር ሲል ይከሳል። የትናንት በስቲያው ጋዜጣዊ መግለጫ የተዘጋጀው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ አዲሱ የኢትዮጵያ አስተዳደር ወደ ስልጣን ከመጣ ወዲህ የህሊና እስረኞች እየተፈጠሩ እንደሆነ ለማሳወቅ ያለምንም ቅድመ ሁኔታም እንዲፈቱ ድምፁን እንዲያሰማም ለመጠየቅ እንደሆነም ነግሮናል። ከዚህ በተጨማሪም አሁን በስራ ላይ ያለውን የአዲስ አበባ ከተማ መስተዳደር በተመለከተ በባልደራስ በኩል ሊነሳ የተዘጋጀውን ጉዳይም ጠቅሰዋል።
የአዲስ አበባ ከንቲባና የአዲስ አበባ መስተዳደር እንደሚመለከተው የአምስት ዓመቱ በምርጫ የነበረውን አምስት ዓመት ሲያጠናቅቅ የአዲስ አበባ መስተዳደር ለአንድ ዓመት ተራዝሞበት መደረግ ነው። ይህ የአንድ ዓመት ጊዜ ሰኔ 30 ተጠናቋል። ከዛ በኋላ ያለ ህግ ነው ያለው ከተማውን እየመራ ያለው መስተዳደር ምንም አይነት የህግ መሰረት የለው። ከተማው አዲስ ከንቲባ ያስፈልጋታል ብለን እናስባለን። አዲሱ ከንቲባ በአመለካከታቸው ከብዙሃኑ የከተማ ነዋሪዎች ጋር የሚቀራረብ ሊሆን ይገባል የሚል ይሳቢያለን።
የአዲስ አበባ ባላደራ ምክር ቤት ባልደራስ የአዲስ አበባ ከተማ ነዋሪዎችን ጥያቄና መብት ለማስከበር የተቋቋመ መሆኑን በተደጋጋሚ መናገሩ ይታወሳል። አድማጮቻችን ባልደራስ ባቀረባቸው ክሶችና በተያያዥ ጉዳዮች ላይ መልስ እናገኝ ዘንድ የአዲስ አበባው ዘጋቢያችን መለስካቸው አማሃ ወደ አዲስ አበባ ከተማ ከንቲባ ጽህፈት ቤት አቅንቶ ያዘጋጀው ዘገባ በመቀጠል ይሰማል።
በአቶ እስክንድር ነጋ የሚመራውና ራሱን የአዲስ አበባ ባላደራ ምክር ቤት ብሎ የሚጠራው አካል ሰሞኑን በሰጠው ጋዜጣዊ መግለጫ ላይ በጋዜጠኝነት የማይታወቁ ወጣቶች ተደራጅቶ በመግባት የመግለጫውን ሂደት በሚያውቅ መልኩና ማስፈራራት በተፈጸመበት ድርጊት የአዲስ አበባ አስተዳደር ምንም አይነት ሚና የለውም ሲሉ የከንቲባው ጽህፈት ቤት ቃል አቀባይ ወይዘሮ ፌበን ተሾመ ለቪኦኤ አስታውቀዋል። ቃል አቀባዩ እንደሚሉት እሳቸውም እንደማንኛውም ሰው ድርጊቱን ሲፈጸም የተመለከቱት በማህበራዊ መገናኛዎች ላይ ነው። በተለይም ድርጊቱ ከከንቲባው ከኢንጂነር ታከለ ኡማ ጋር ግንኙነት ያለው በማስመሰል በማህበራዊ መገናኛ ብዙሃን የቀረበው ወጣት በእጅጉ የተጻባ እንደሆነ ያስረዳሉ።
የዚህን ልጅ ድርጊቱንም ፎቶንም አይተናል። በአጋጣሚ ያ በሶሻል ሚዲያ ላይ በተለይ ከከንቲባው ጋር ከኢንጂነር ታከለ ኡማ ጋር የነበረውን ፎቶ ይዘው ከሱን የተላከው የሚል አንዳንድ የተዛቡ መረጃዎችም ሲሰራጩ አይተናል።
ቃል አቀባዩ አክለውም ድርጊቱን የፈጸመው ወጣት እንዴት ከከንቲባው ጋር ፎቶግራፍ እንደተነሳና ማህበራዊ መገናኛ ብዙሃኑ ይህን እንዴት እንደተጠቀመበትም አስረድተዋል።
ነገር ግን ያ ፎቶ የተለቀቀው ከአንድ ወር በፊት በራሳችን ይፋዊ ገጽ ላይ ነው። ኢንጂነር ታከለ ኡማ የአዲስ አበባ ዩኒቨርሲቲ ምክትል የቦርድ ሰብሳቢ ናቸው። በወቅቱ ወደ አዲስ አበባ ዩኒቨርሲቲ ያመሩት ወርሃዊ የቦርድ ስብሰባ ላይ ለመካፈል ነበር። የቦርድ ስብሰባውንም ከጨረሱ በኋላ ወቅቱ ክረምት እንደመሆኑ የችግኝ ተከላ መርሃ ግብር የሚያስጀምርንበት ወቅት ነበር። ያ ጊዜና ከተማሪዎችና ከዩኒቨርሲቲው መምህራን እንዲሁም ከሌሎች የቦርድ አባላት ጋር በመሆን አንድ ላይ ችግኝ ተከላ አካሂደዋል። ይሄ ልጅ ደግሞ በወቅቱ እንደ ማንኛውም ተማሪ በተማሪዎች ህብረት በኩል ተጠርቶ ችግኝ ተከላው ላይ እየተሳተፈ የነበረ የሁለተኛ ዓመት አሁን እንዳጣራሁት የፖለቲካል ሳይንስ ተማሪ ነው። በወቅቱ እኛም እንደ ማንኛውም ተማሪ ሌላ ጊዜ ሄደው ሌላ ቦታ ላይ ሲሳተፉ እንደምናደርገው ያንን ፎቶ ኢንጂነር ታከለ ችግኝ ተከላ አካሂደዋል ከአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን ጋር ብለን ይፋዊ ገጻችን ላይ ፎቶውን ተጠቅመነው ነበር። ከዛ በኋላ ልጁ በራሱ መንገድ እዚህ መግለጫ ላይ ሄዶ ያንን አድርጓል። ነገር ግን እኛ ቀድመን ማወቅ አንችልም። ምክንያቱም እኛ ያኔ ስናገኘው እንደ ማንኛውም ተማሪ ሆኖ ችግኝ ተከላው ላይ ሲሳተፍ ነው ያገኘው።
አቶ እስክንድር ነጋ በእለቱ የመግለጫውን ሂደት ሲያውቁ የነበሩት ወጣቶች በእጃቸው ጉዳት ያደርሱ የሚችሉ ቁሳቁሶችን ይዘው እንደነበረና በቅንጅት ይሰሩ እንደነበረም አብራርተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ ራዲዮ የሚተላለፈውና የሳምንቱ አበይት መሰናዶዎች የምናስታውስበት ሰዓት ላይ ያለ ነው። ሀብታሙ እንግዲህ በተለያዩ ቦታዎች ሚንጊና የሴት ልጅ ግርፋትን ስለመሳሰሉ ጎጂ ልማዶች የሰማ ይመስለኛል።
እውነት ነው ኤደን፣ በተለይ በደቡብ ኢትዮጵያ የኦሞ ሸለቆን መናገሻቸው ባደረጉ ህዝቦች ዘንድ የቆየ ባህል እንደሆነ ይታወቃል። ከቡስካ በስተጀርባ የተሰኘውን መጽሐፍ ያነበቡ እንደውም የእነዚህን ባህሎች አድማስ ለመረዳት የሚቀላቸው ይመስለኛል።
ለመሆኑ እነዚህ ጎጂ ባህሎች በዚህ ዘመን ተወግደዋል ወይስ ባሉበት ቀጥለዋል ብሎ መጠየቅ አይቀሬ ነው። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣይ ዘገባ ተዛማጅ ሐሳቦችን ያነሳል።
በደቡብ ክልል በደቡብ ኦሞ ዞን 16 ብሔረሰቦች በአንድነት ይኖራሉ። እነዚህ ብሔረሰቦች የተለያዩና የአንጡራ ቱባ ባህሎች ባለቤት መሆናቸው ነው የባህል ባለሙያዎች የሚናገሩት። ይሁን እንጂ በደቡብ ኦሞ ዞን የሚኖሩ እነዚህ ብሔረሰቦች ባህሉ ለሀገሪቱም ሆነ ለራሳቸው ከሚሰጣቸው አበርክቶ በተጓዳኝ ለዘመናት ጉዳት ሲያደርስባቸው የቆዩ የበዙ ልማዳዊ ድርጊቶች እንዳሉ ይስማማሉ። በአንጻሩ ደግሞ እነዚህ 16 ብሔረሰቦች የራሳቸውን ያኗኗር ዘይቤና ፍልስፍና የሚገልጡበት ለአካባቢያቸውና ለተፈጥሮ ያላቸውን አታያይና ትርክት የሚያንጸባርቁበት መሳሮቻቸው ናቸው እነዚህ ባህላዊ ድርጊቶች። በዚህ ዞን ውስጥ የሚገኙ ባህላዊ ትርፋቶች በዚህ ዘና ውስጥ ጎጂ ናቸው ተብሎ በባለሙያዎች የሚነሳው የሚንጠሩ ብቻ ሳይሆን አካባቢው በጣም የሚታወቅበት እንደነ ኢቫንጋዲ ያሉ ውብ ባህላዊ ስርዓቶች የሚከወንበት አካባቢ ነው። በባለሙያዎች እንዲሁም በጎሳ መሪዎችና በህብረተሰቡ ጎጂ ናቸው ተብሎ የተለዩ እርቃን ከመኖር አንስቶ ሴቶች በዋክት አጠቡ ይመክናሉ የሚል ድረስ የሚዘልቁ ባህላዊ አስተሳሰቦች መኖራቸው ይነገራል። የተወለደው ህፃን ጥርሱ ከታች በቀለ እንደሆነ ሚንግ ብሎ መግደል ወይም መጣል፣ የሴት ልጅ ግርፋትና ሌሎችም ሰባዊ መብቶችን የሚጻረሩ የሚመስሉ ባለሙያውም እንደሚለው ጎጂ ልማዳዊ ድርጊቶች ይገኛሉ። በኢትኖግራፊያዊ የመረጃ ሰባሰብ ላይ ተመርኩዞ የተጻፈው የፍቅር ማርቆስ ደስታ ከቡስካ በስተጀርባና ኢቫንጋዲ እንዲሁም የሌሎች ምሁራን አያሌ የምርምር ስራዎችም ይህንን በስፋት ገልጠዋል። የደቡብ ኦሞ ዞን ባህል ቱሪዝምና ስፖርት መምሪያ የባህል የታሪክና የቅርስ ጥናትና ልማት ባለሙያና ዳይሬክተር አቶ ገብረ ዳኘ ይህን ያጠናክራሉ።
ሀመር ላይ አንድ ልጅ ተወልዶ አካለ ጎደሎ ሆኖ ቢፈጠር ሚንጊ የምትያመ ያለ ያ ሚንጊ ማለት በቃ ኢምፒውርድ ጥሩ ያልሆነ ማለት ነው። እና ያ የዛ ሰው መኖር ምናልባት መጥፎ ነገር በእኛ ላይ ያመጣል። በሽታ ከመጣ ከብት የሚሞት ሰው የሚታመም ከሆነ ድርቅ ከተከሰተ የዚህ ልጅ መኖር በእኛ ላይ የፈጠረው ነገር ነው ብሎ ስለሚያምኑ ይገደል ነበር፣ ይጣልም ነበር። አሁን ላይ ግን ያንን ሁኔታ ሞዲፋይ አድርገው ማጥሪያ እንትን ፒውሪፋይ የሚያደርጉበት እና በዛ የፒውሪፊኬሽን ስርዓት ልጁ እንዳይጣል ይደረጋል። ሌሎችም ስርዓቶች እንደዚሁ እየተስተካከሉ ያሉ አሉ። ግን ትልልቆቹ ለምሳሌ አሁን ከከብት ዝላይ ጋር ተያይዞ ያለ ግርፊያ፣ የዳሰነች ሴቶች ግርዛት፣ የሙርሲ የከንፈር መበሳትና ትልቅ ማድረግ ለጥሎች ጋር ተያይዞ እነዚህ ነገሮች ሙሉ በሙሉ ቀርተዋል ማለት አይደል።
አቶ ዳኘ እንዳሉት በዞኑ ጎጂ ልማዳዊ ድርጊቶች ተብለው በመንግስትና በህዝብ በተለዩ በርካታ ልማዳዊ ድርጊቶች መኖራቸውን ተናግረው አሁን የተደረገ ባለው ጥረት ለውጥ ታይቷል ነው የሚሉት።
ሀመር ላይ ከብት ዝላይ ሲከናወን ያለ ግርፋት አይከናወንም። ግን አሁን ግራጁዌት የሆኑ ልጆች አሉ የሚዘሉ። እነዚህ ልጆች አሁን ላይ እኔ ቤተሰብ የምትገረፉ ከሆነ አልዘልም ብሎ ቅድመ ሁኔታ በማስቀመጥ እንዲሁ እንዲቀር ግርፊያው ቀርቶ ስርዓቱ ብቻ እንዲፈጸም እየተደረገ ያለበት ሁኔታ
የዳስነች የሴት ልጅ ግርፋትና የሙርሲ ከንፈር ትልትላና በሸክላ መለጠጥ ሙሉ በሙሉ ባይሆንም እየተቀረፉ መሆናቸውን ባለሙያው አስረዳሉ። የጎሳ መሪዎች፣ የሀገር ሽማግሌዎችና ዘመናዊ ትምህርት የተቀሰሙ ወጣቶች ትልልቅ ጉባኤዎችን በማዘጋጀት ከፍተኛ ጉዳት ያደርሳሉ ያሏቸውን ጎጂ ልማዳዊ ድርጊቶች በመለየት እንዲቀሩ እያደረጉ መሆናቸውን ተናግረዋል። ማህበረሰቡ ያመነበት አስገዳጅ የህግ ማዕቀፍና የመንግስት ጣልቃ ገብነት እንደሚያስፈልግም ተናግረዋል። ትምህርት ቤቶች፣ የጤና ተቋማትና ሌሎች ማህበራዊ አገልግሎት ሰጪ ተቋማት በአካባቢ መከፈታቸው መጠነኛም ቢሆን ለውጥ እንዲመጣ ምክንያት ሆነዋል ያሉት አቶ ዳኘም የደቡብ ኦሞ ዞን ብሔረሰቦችም እንደሌላው የኢትዮጵያ ህዝቦች የመሰልጠን መብቱ ሊጠበቅለት ይገባል ነው ያሉትም። ይህንን አቋም እንዲያራምዱም ከሚያደርጋቸው ሀሳቦች ውስጥ አንደኛው እነዚህ በዞኑ የሚገኙ ብሔረሰቦች የሚያከናውኗቸው ባህላዊ ድርጊቶች እንዳሉ እንዲቀጥሉና እንዳይቀጥሉ የሚፈልጉ ሁለት የምሁራንና የፖለቲካ ጎራዎች መኖራቸውን ተከትሎ ነው። ለዚህም እንደ አመንኪዮ የሚያነሱት የባህሉ ባለቤቶች የሚጎዷቸውና የሚጠቅማቸውን የመለየት የግንዛቤ ደረጃ ላይ ደርሷል ነው የሚሉት።
ባለበት መቀጠል አለበት። ብዙውን ጊዜ የሶሻል አንትሮፖሎጂስቶች እሳቤ ነው፣ በተለይ ከውጭ መጥቶ ጥናት የሚያደርጉ ሰዎች እነዚህ ማህበረሰቦች ባሉበት መቀጠል አለባቸው፣ ባህላቸውና እሴታቸው ሊጠፋ አይገባም። ትምህርት ቤት ምን መግባት የለባቸው? በሀመርና በና በሌሎች በማህበረሰቦቹ መኖሪያ አካባቢ ቆርቆሮ ቤት ምን መሰራት የለበትም? ይህም ልሳቤ የሚያራምዱ ሰዎች አሉ። ይሄ ደግሞ እንደ ሰው ሀመርም ላሰነችም ኛንጋቶምም እንደ ሰው መሰልጠን አለበት እያደረግን አለበት።
የባህሉ ባለቤት ፍላጎት ምንድን ነው?
የባህሉ ባለቤት ፍላጎት አሁን አንዳንድ ወሳኝ የሆኑ ለምሳሌ ቀጥታ ገብተ የሀመር ከብት ዝላይ ወቅት ላይ ሴቶች አይገረፉ ብትል አይቀበሉ። ግን ግርፊያው ቢቀር ምን ችግር አለው? ያልተገረፈ ሰው የሚደርስበት ነገር አለ ወይ ስትለው የለም ነው የምለው። እኛ አሁን በዚች ቀዳዳ ነው የምንገባው።
ስለዚህ የዞኑ ምክር ቤትና የጎሳ መሪዎች ከህብረተሰቡ ጋር ውይይት በማድረግ የተለያዩ በመቶዎች የሚቆጠሩ ጎጂ ልማዳዊ ድርጊቶች ተለይቶ ሲሰራባቸው ቢቆይም እስካሁን ትርጉም ያለው ለውጥ አልተመዘገበም እየተባለ ሰርክ ወቀሳ ይቀርብበታል። ለአሜሪካ ድምጽ ራዲዮ ዮናታን ዘብጆስ ሐዋሳም።
ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። በዚህ ሰሞን የሰሜን አሜሪካ የኢትዮጵያን የስፖርትና ባህል ፌስቲቫልን ለመዘገብ ወደ አትላንታ አቅንተን ነበር።
በዚያ ደግሞ በስልና ቅርጻ ቅርጽ ጥበብ አህጉራዊ ጉዳዮችን ለማንሳት እየጣረች ያለች ወጣት አግኝተን ነበር። ማዛ ንጋቱ ትባላለች።
ሜ ማዓዛ ሲሳይ ባላል ወይ ማዓዛ ንጋቱ ምኖረው የባትራዚ አትላንታ ነው። አርቲስት ነኝ። ባውንሳድ ያው አርትን በእንደ ፓርት ታይም ነው መሳራው። በሌላ ስራ ማኔጅመንት ነው ባውንሳድ የምሰራው ያለሁት። ስራዬ የሚያተኩረው በአፍሪካን አንድነት ላይ ነው። አፍሪካን አንድነትን እኔ በምን አይነት መልኩ የኔ ድሪም ምንድነው የሚለው ነው የምሰይ ተራውት። የኔ ድሪም ሁሉም አፍሪካ አንድ ላይ ሆኖ ሰርቶ አፍሪካን ግሬት ኔሽን ማድረግ ነው እንደገና ማለት ነው። እዚህ ካንቲነንቱ ለብዙ ከሁሉም በላይ ሂስትሪ ያለው ነው። ግን እኛ ወደ ኋላ እንትን ብለናል፣ ምክንያቱም ተባብረንም አንሰራም። ይሄ ደግሞ በኢትዮጵያ ብቻ ሳይሆን ያለው ጠቅላላ በአፍሪካኖች በኩል የሚታይ ድክመት ነው እና ይሄ አፍሪካኖችንም የአፍሪካ ዲሰንትንም ከአፍሪካ የመጡ ሰዎችንም ሁሉ ይወክላል። ስዕሎቼ ጠቅላላ የ3D ፔይንቲንግ ነው ማለት በካንቨስ ላይ አይደለም ሰራቸው፣ ተቆራርጠው የሚሰሩ ናቸው፣ ይገጣጣማሉ። ሁሉም ጠቅላላ መጣቀማቸው ሞቲቮች ወይም ካላክቹ ላይ ፔንት ማረጋቸው ስዕሎቹም ዲዛይኖቹም ሁሉም ከአፍሪካ ብቻ ይወጡ ናቸው። የሌላ አልወስድም። አንድ ቦታ ላይ ካየህ ያው አረንጓዴ ቢጫ ቀይም ብቅ ይላሉ። የኢትዮጵያ አፍሪካ ሲባል ሁሉንም ነው ኢንክሉድ አደረኩት። ኢስት ዌስት ኖርዝ ሳውዝ ላይክ ሁሉንም ማለት ነው። እያንዳንዶቹን ከተለያዩ ሀገር ለምሳሌ ከዌስት አፍሪካ ኢንዲካራ የሚባላሉ የነሱን ዲዛይን በመጠቀም እነሱ የሚጠቀሙበትን አይነቶች ዲዛይኖች ማለት ነው። በልብሳቸው ላይ እንደዚሁም በሌላ ነገር ላይ ኢንዲቪሊ ትራይብ የሚባላለ ሳውዝ አፍሪካን ሴቶች ናቸው ዲዛይን የሚያርጉት ቤቶቻቸውን። በጣም የሚያምር ካለርፉል የሆነ ነገር ነው። የነሱንም ኢንስፒሬሽን ወስዳለሁኝ ከነሱ። ከኢትዮጵያም ጥበቦችን አፍሪካ ውስጥ የሚሰሩትም እነዚህ ዘምቢሎች ወይም የቤት ስፌቶች ምናምን ከነሱ ላይ ሁሉ የተወሰደ ነው ከሁሉም። እንዲሁም ከኢጅፕት የምንጣፋቸው ወይም ፒራሚድ ውስጥ የሚጠቀሙት ሃይሮግሊፊክስ ላይ ያሉት ሲምቦሎች እነሱን ሁሉ እያየሁኝ ነው መካታቸው። እና ይሄኛው ምንድነው የሚባል አይነት ነገር አይደለም፣ ሁሉንም ነው አንድ ላይ ያደረኩት። ምክንያቱም አንድነትን ለማሳየት ማለት ነው። ራኝኔ ስልን ወድ ነበር ግን በኢትዮጵያን በኩል ብዙም እንትን ስለማይባል ትንሽ ሌቱኝ እኔ ጀመርኩት ግን ታገል ነበር። ስለዚህ ያው ስል ስሞክር አስተማሪም ፕሮፌሰር ኖርማን ይባላል የዩጂ አስተማሪ ነው እሱ ምሰራውን ስራ አየና he's a black american እንትን አርቲስት ነው አየና እሱ ጋይድ አደረገኝ ምን አይነት አርቲስቶችን ማየት እንዳለብኝ የነሱን ሳይ ከኔ ጋር እኔ ስሜት ጋር የሚሄዱ ነገሮችን ባየቁጥር ከክላሽ ወደ 3D መጣ ስለዚህ ማን ስራዎች ቆርጬ መስራትን ከንጨት ቆርጦ መስራትን ከካርድቦርድ ሰርቶ ቆርጦ መስራትን ወደዛ ወሰደኝ።
ሀብታሙ እንግዲህ አሁን ያንተ ሰዓት የደረሰ ይመስለኛል ሁሌም በሙዚቃ ስትከነከን ስለማይ ለቀጣዩ መሰናዶ ጆሮን ሰጣለብ ያስዋል።
እውነት ነው ደን ሙዚቃ ሞደድ ብቻም ሳይሆን በኢትዮጵያ ሙዚቃ ታሪክ ውስጥ ትልቅ ስም ያለውን የሙዚቃ ባንድ አባላት ልናነሳሳ መሆኑን ማወቅ በራሱ ሶስተኛ ጆሮ አላስመኘኝም ብለሽ ነው?
አዎ እንግዲህ ሮሃ ባንድ ዘመን ተሻጋሪ የሙዚቃ በረከቶችን የሰጠ ባንድ ነው። የባንዱ አባላትም ከሰሞኑን በቪኦኤ ስቱዲዮ ተገኝተው ከጽዮን ግርማ ጋር በሙዚቃ ነክ ጉዳዮች ላይ አውግተዋል እንደሚከተለው ይቀርባል።
ሰላም ሲዩም እባላለሁ አይቬክስ እና የሮሃ ባንድ መሰራች አባል ነኝ እና ሙዚቃ ውስጥ የቆየሁበት ጊዜ ምናልባት አንድ 45 አመት ሊሆን ይችላል እና ይሄንንም ደግሞ በጣም ከመወደው ወንድሜ ከጆቫኒ ጋር አብረን ስለነበር ልክ እንደ ቤተሰብ ሆነን ነው አብረን ያደግነው ማለት ይችላል።
ጆቫኒ እስቲ አንተም ለአድማጮቻችን በርግጥ ብዙዎቹ ያውቋችኋልና ሁላችንም እናቃችኋለን እና ግን እስቲ ለአድማጮቻችን አንተም ራስን አስተዋውቅ።
ጆቫኒ ሪኮ ባላለሁ እና ሙዚቃ ዓለም ውስጥ የገባሁት ትምህርት ቤት ሃይ ስኩል እያለሁ ነው። በፕሮፌሽናል ደረጃ እንግዲህ ትምህርቴን ከጀመርኩ በኋላ ከኮሌጅ አይቤክስ ባንድ ውስጥ እንግዲህ ጀመርኩኝ። አብረን እንግዲህ ከሰላም ጋራ ነው የጀመርነው እዛ የዛሬ ኦልሞስት 45 አመት አካባቢ ነው። በመናገሩ ግን እድሜያችንን አሳያሳጣለን እና ከዛ በኋላ እንግዲህ ከአይቤክስ ባንድ ትልቅ ታሪካዊ ስራ የሰራንበት ባንድ ነበረ። ራሳችንን ደግሞ ያገኘንበትና በተለይ እንግዲህ በዛን ጊዜ መረሳት የሌለበት ማህሙድ አህመድ አምጥተነው እኛ ባንድ ውስጥ እንሰራ ያደረግነው በክለብ ደረጃ እኛ ነበርን ቫይቤክስ ባንድ ውስጥ እና በዛን ጊዜ እንግዲህ መሐሙድ ብዙ ዘፈኖች የነበሩት በክብር ዘበኛ የሚጫወቱ ናቸው ለናይት ክለብ አይሆኑም ነበር። ስለዚህ በትዝታ ጀምረን እነመላመላል እነዚህ ባህላዊ ዘፈኖችን ያመጣን በአዲስ መልክ ፎርማትን ለውጠን እንግዲህ ባንዶች በዛን ጊዜ 12 እስከ 16 እስከ 18 ነበሩ እንግዲህ ክብር ዘበኛ የተብሰራዊት ምናምን እንደዚህ እኛ በስድስት ቆጥበ ነው ሙዚቃውን እንግዲህ በዛ መሰረት ነው እንግዲህ እንደገና አደራጅተን ለክለቡ የሚሆንና ለሰው ደግሞ የሚሆነውን እንግዲህ ያዘጋጀነው በዛ ነው። አብዮት የተካሄደበት ጊዜ ነው።
ሁለታችሁ ከስንት ጊዜ በኋላ ነው የተገናኛችሁት? ሰላምና ጆቫኒ
ዛሬ በአንድ ጉዳይ እኔ ዛሬ 8 አመት በፊት መላለስ ነበር አሜሪካን ሀገርና እንግዲህ ዛሬ 8 አመት በኋላ ነው እንግዲህ ከአንድ 30 ምናምን አመት በኋላ እንግዲህ የተገናኘነው።
እንግዲህ ለ30 አመት ያህል ተጠፋፍታችሁ ቆይታችሁ ነበር ማለት ነው?
አዎ አፍተን ቆይተን ነበር።
እንደተገናኛችሁ ሙዚቃ መስራት ጀመራችሁ ወይስ ቀጠላችሁ?
ወሬ ምናምን አልነበረም ቀጥታ ወደ ሙዚቃ ነው ገባን። ጊታራችንን
ስለማራ ወሬ ነው ሲቀልድ ነው እሱ። ምክንያቱም እንዲሁ እንደ ሰርፕራይዝ ነው ይመጣል ብለውኝ ኤርፖርት ጓደኛዬኛ ፋኖች አሉና ተሰብስበን ነው ሄድነው። ሶ ሁሉም ጥጊዞ ያዩ ነበር ምን አይነት ስሜት ይኖራቸዋል በሚል እና ፎቶግራፍ ሁሉ አለ ተቃቅፈን መቼም ለስንት ደቂቃ ነው እንትን ያልነውና ትንሽም እንባም ምናምን አልነበረ እና በጣም ነው ደስ ያለኝ እሱን በማግኘቴ ማለት ነው።
እንግዲህ ባለታሪኮቹ እናንተ ናችሁ ካነበብነውና ከዚህ ቀደም ከተነገረው ታሪክ እንደሰማነው በደሃላክና አይቤክስ የነበራችሁ የሙዚቃ ባለሙያዎች ናችሁ። አንድ ላይ ሆናችሁ ሮሃ ባንድን ያቋቋማችሁት አሁን በኢትዮጵያ የሚገኙት ዳዊት ይፍሩን ጨምሮ፣ ከዛ ደግሞ በግል ህይወቱ በመኪና አደጋ ያለፈው ተክሌ ተስፋዝጊን ጨምሮ አንድ ላይ ሆናችሁ ያቋቋማችሁት ሮሃ ባንድን ከዛ ለ13 አመት ዘለቃችሁ፣ ከዛ ደግሞ ፈረሰ። ለምንድን ነው የፈረሰው ከሚሎስቲን ጀመርሽ?
ጆዋኒ ለነገሩ መፍረስ ሳይሆን እንደው በበቃኝ ነው እንግዲህ ወጣ ነው። ምን ለማለት ነው እሱ ጊዜው 13 አመት ነው አብረን የሰራንም። በመሰራበት ጊዜ እንግዲህ ሁሉም የራሱን ደሞ አቅጣጫ ያዘ ሄደ። እንግዲህ በሌላ ስራም በትምህርትም እንግዲህ ብዙዎቻችን የተማርን ስለነበረ እንግዲህ ስራ መስካችንን ወደዛ እያተኮርን ሄድን። ፕላስ ደሞ እኛ ራሳችን እንደው በውስጣችን በቃ ያለንን ሰተናል። እስቲ ካሁን ወዲያ ደሞ እስቲ ደሞ ሌላው ደሞ መድረኩን ለቀጥና አርግና፣ ምክንያቱም 13 አመት በጣም ቀላል ጊዜ አይደለም። የኢትዮጵያ ሙዚቃ መቆጣጠር ማለት እንግዲህ ከ250 67 በላይ ካሴቶችን እየሰራ ነው፣ እንግዲህ አልበሞችን እየሰራ ነው። አዎ በጣም ብዙ ነው። በዚህ አመት ይሄን ሁሉ መስራት እንግዲህ አይ ቲንክ ትልቅ ሬከርድ ነው እንደው በኢትዮጵያ ሙዚቃ ውስጥና የኛና ሸራ እዛ አስቀምጠን የወጣ ነው። ስለዚህ በመጨረሻ ደግሞ እንግዲህ እንዳልኩሽ አሁን እስቲ ሌላው ደግሞ እድል የሚያገኝበት እኛም ደግሞ ትንሽ ገለል የምንለው መንገድ ፕላስ ደግሞ ወደ መጨረሻው አካባቢ የሙዚቃው ቢዝነስ ተለወጠ ማለት ከባንድ ሞድ ትንሽ ለለውጥ ተብሎ እንግዲህ አንድ ሁለት ወይንም ሶስት ሰው ሆኖ በኪቦርድ ምናምን መስራት ተጀመረ። እንግዲህ ያሞራ ባንድ ይባላል። ያ ሲጀመር ጊዜ እንግዲህ እስቲ ብለን እንግዲህ እኛም ወጣለን። እንግዲህ ግን አሁን ደስ የሚለው የኛና ሻራ በመከተል ከብዙ አመት በኋላ ሁሉም ነገር ተመክሮ አሁን ወደ ባንድ ደግሞ እየተመለሰ ነው። አሁን
ደው ከናንተ ጋር እንዳላችሁት ቀድሞም ስለየጀመረ ስለሆነ ህይወቱም በመኪና አደጋ ስላለፈ የተክሌ ተስፋዝጊ በ79 አመት ምረት መሰለኝ አይደል ህይወቱ ያለፈው በኢትዮጵያ አቆጣጠር። አዎ ድራም የሚጫወት ነበር፣ ሙዚቀኛም ነበርና በጣም የሚወደዱ ዜማዎች አሉት። ለምሳሌ ፍቅሬ ተለመኒ ከምድላይና እንደው ለማስታወስ ያህል ስለሱ እንደው ስለባህሪው አጭር ነገር ነግረህን ሙዚቃውን ለአድማጮቻችን ብናሰማው።
ተክሌ ተስፋዝጊ እንግዲህ ማውቀው ድሮ አስመራ አብረን ሆነን ነው። እንዲያውም የመጀመሪያ የኔ ባንድ ብላክ ሶል ባንድ ይባላል እነ ተክሌ ያቋቋሙት ባንድ ነው የነበረው። ሶ አዲስ አበባ ቱር ለማድረግ ይመጡና እዛ እንገናኛለን ለሁለተኛ ጊዜ ማለት ነው። ከዛ በኋላ ግን አይቤክስ ባንድ ይያለን የትግርኛ ሰርግ ብዙ ሰው ስለሚጠይቀን ማህሙድም ትግርኛ የተጨመረበት ሙዚቃ ስለሚፈልግ ተክሌን አስገባ ነው እና አይቤክስም አብረን ሰራ ነበርና ጣባዩን በተመለከተ ተክሌ በጣም ትሁት ሰው እና ስነ ስርዓት ያለው ሰው በጣም ወንድሜም ነበር ለኔ። ለባንዱ ደግሞ በጣም ትልቅ አክብሮት የነበረው ነው። ህይወቱ ማለፉ መቼም በጣም ሁላችንም ማሳዘነን እስካሁን አስታውሰዋለሁ። አሁን እንደውም ተውኩት እንጂ ድሮ ፍቅሬ ተለመኒን ስሰራ አለቅሳለሁ። ምንም ባይዝም ብሎ ነው የሚወርደውና በጣም ግሩም ሰው ነው የነበረው። ስላስታወስሽው ደግሞ ደስተኛ ነኝ።
እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንን ምሽቱን ስላስተናግዳችሁ የቆየነው ሀብታሙ ስዩምና ኤደን ገረመው ነን።
አስተያየቶች ቢኖራችሁ በፌስቡክ @ቪኦኤ አምሃሪክ በትዊተር ደግሞ #ጋቢናቪኦኤ ላይ አስተያየታችሁን ልታደርሱን ትችላላችሁ። አብራችሁን ስለነበራችሁ እናመሰግናለን። ደህና ምሽት።